ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። እንደ አውሮፓውያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፌ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል።
አንዱ ሰካራ ሙታደር በተቻለው አቅም ራሱን የሁሉም ነገር ነፃው ቻርሎ ያስባል። የኔንም ጫማ አንዴ እዚህ ስመጣ አዲስ ጫማ መግዛት ነው ስለዚህ
እንደውም ድለኛል። የፈለገው ጫማ ብቻ ነው።
ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄን የበደጋገሙት ነበረ። ይሄን እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስተውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊን የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ዛሬ በቲያትርና ተያያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም?
የድርሰቱ መቼ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከ2003 እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶችን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር በድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለ መጠይቅ አድርጋ ያንን መረጃ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይቷል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት፣ የጦርነትን ፈተና፣ ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን፣ ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም ዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብታ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብታ ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው።
ግን በፍጹም አታስቸግርሽም፣ አታስጨንቅሽም። እባክሽ ለአንድ ወር ያህል እንኳን ውሰጅና ውሰጀትነት ተመልከቻል።
እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይሄ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገ፣ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ፣ ይፈናቀላሉ፣ የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ፣ ሰዎች ይሰደዳሉ። ይህ ሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው 3 ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር ማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጠው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊ ነን እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም ከዛሬ 27 ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው። ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራ ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ በሰው የደረሰው ነገር ብናይ የኮንጎ ወንድሞቻችን በርግጦ ወንድሞቻችን ናቸው የሚያሳዝን ነገር ነው የሚሆነው ነገር ግን እኛም እንዳደግመው ትምህርት እንዲሆናል ወደዛ እንዳንሄድና ተረጋግተን የፖለቲካውን የኢኮኖሚውንም ችግሮች ተረጋግተን በትግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሐሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቋንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይሄም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው የተረጎምኩት።
በቅርቡ የሚቺጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲአርሲ ኤንድ ዩኤስኤ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂት እናውራ። የግል መልከታን በታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የሚያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይስ ጦርነት የሰው ልጆች በተ ሳሳይት የሚጋራቸውን ህመሞች ወይንም ስሜቶች መነሻ መሆኑ ጋር የሚያዝ ይመስላል?
በጣም ጥሩ። ከሁለተኛው ጥያቄ ብነሳ በርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። አቀራረቡም ጀምሮ አንደኛ በጣም ለተመልካች በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤተስ ቁጭሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰብ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚነገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነ ግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈልጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩት ሳይሆን ለምሳሌ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እየተጠበብ ስላለው አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁልጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ከሰፍ እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦርነት በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛው ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ አደርሷል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይሄንን ጦርነት የሚያወግዝ ይሄንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድነው ይናገራል። ስለዚህ አሁን እኔ ይሄንን ቲያትርም ስተረቁመው ኮንጎ የደረሰውን ነገር ወደኛ ብናመጣው ለኛ ቀርብ ነው። እኛ የኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታየ ነበር ቲያትር የጀርመናዊ በርቶል ፕሬሽ ቲያትር የሆነው ማዘር ካሬጀንደር ቺልድረን በማንያዛል እንዳሻው ተተርጉሞ እምዬ ብረቷ ተብሎ ይታያል። ይሄም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣው ፈተና የሚያሳይ ነው። ይሄው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይሄን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች የተረቀም ስለሆነ የስነ ስዕልም የሙዚቃም የዳንስም የጽሁፍም የትወናም የነዚህ ሁሉ ሙያ ተረቀም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላለን እያስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይህን ስተረጉም ከእነሱ ጋር እየተነጋገር ነበር። የአፍሪካ ጥናት ተቋም ጋር የነሱ የአፍሪካ ስተዲ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ታቡም ነበር። መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን ከተቀረጸው ነገር ይጄ ለህዝቡ እንድናሳይና እዛ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራም ጋር ውይይት እንድናረግበት ነበር። ነገር ግን የኮቪድ ወረርሽኝ መጣና ይሄን ሁሉ ነገር ስላፈረሰው ለምንም ላይ ያለውን ነገር ቀርጬ ለኮንፈረንሱ እንዲሆን ኮንፈረንሱ ደግሞ በኦንላይን እንድናረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቀርባለሁ የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማንያ ዘዋል እንዳሻውም ጽሑፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እናመረጠው እና ደግሞ ሁለት ዩኒቨርሲቲ ኦፍ ሚሽጋን መምህራንም አብረን በጋራ አቀርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያ ዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ወሰናችንን ገፋ ባረግ በምርምር ጽሑፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው።
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ መርሃ ግብር ነው። በዛሬው መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር እንመለሳለን። ወደ ጀመርነው ቃለ ምልልስ እንመለሳለን። ከዚያ በፊት ግን ዳዊት ገልሞ በዚህ ሰሞን ከዚህ ዓለም በሞት የተለየውን ዕውቁን የኦሮምኛ ሙዚቃ ቅንቃኝ ኖሆ ጎበናን የተመለከተ አጭር ዘገባ ያሰማናል። የድምፃዊ ኖሆ ልጅ ኢብሳ ኖሆ ስለ አባቱ እረፍት እንዴት እንደሰማ ከሚያስረዳበት ዘገባው ይጀምራል።
አኒ ሞናን ቱሬቲ እሳ ፉሪቲ ነማና ቢብልኒቲ አባ ሄድኩብሴ ሐኪማ ጅራ ልቡቲ ጅራ ጃአኒቲ
ማታ 4 ሰዓት አካባቢ አባቴ ታሞ ሐኪም ቤት እንዳለ ተደውሎ ተነገረኝ። ከዛ ወዲያውኑ በፍጥነት ሲታከምበት ወደ ነበረበት ቦታ ስመጣ ህይወቱ አልፏል አሉኝ። አላመንኩም ነበር። በፊት ተመሳሳይ ወሬ ተወርቶበት ስለነበር ያው በመጨረሻ ህይወቱ አለፈች።
እብሳ አባቱ አርቲስት ነው ጎበና ከዚህ በፊት በበሽታ ግማይ ሰውነቱ ዝሎ እንደነበረ ገልጸው ለህይወቱ ማለፍ ምክንያቱም በሰውነቱ የነበረው የሱካር መጠን መውረዱ መሆኑን ገልጸዋል። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባል እንዲሁም የአፋን ኦሮሞ ሙዚቃዎች ግጥምና ዜማ ደራሲ ናቸው። የአርቲስት ኖሆ የሙያ ጉዞ ከአፋን ኦሮሞ ሙዚቃ ምንጭ ድሬዳዋ ከተማ እንደሚነሳ ገልጸው ኖሆ በህይወቱ ስለ ህዝብ አንድነት ማቀንቀኑ ልዩ ያደርገዋል ብለዋል።
ኖሆ ጎበናዳ አክረሙሳ ኡጋንዳ ጎባዬ ገዴ ኖሆን ነማ ጅሩፊ ጅሬኛ ኢሳ ጉቱ ኦሮሞፍቴ ምርጋ ኦሮሞቲፍቴ ስማ ኦሮሞቲፍቴ።
የኖሆ ጎበና ህይወት በማለፉ ጥልቅ ሐዘን ነው የተሰማኝ። ኖሆ በህይወት ዘመኑ የራሱን ኑሮ ትቶ የኦሮሞን ህዝብ መብትና ነጻነት ያስከብራል ብሎ ባሰበው መንገድ ሲሄድ የነበረ ሰው ነው። የዘፈን አቀንቃኝ ነው፣ ታጋይ ነው፣ የግጥምና ዜማ ደራሲ ነው፣ የሙዚቃ ባለሙያ ነው። በሁሉም ሁኔታ ለህዝቡ የሚቆረቆር የኦሮሞ ህዝብ በአፈና ስርዓት ስር የነበረ ጊዜ ለኦሮሞ ህዝብ ድምጽ የሆነ ትልቅ ሰው ነው።
አቶ መሐመድ ኮጴ ነው በጅቡቲ በተለያዩ የአረብ ሀገራት በአውሮፓና በዩናይትድ ስቴትስ በስደት እንደኖረ ገልጸው በርካታ ሙዚቃዎቹን በዚያ አስቸጋሪ የስደት ህይወት ሆኖ መስራቱን ተናግረዋል። አክለውም ያውኑ ትውልድ አገርን መውደድ የህዝብ ጥቅምን ማስጠበቅና ማስቀደምን ከአርቲስቱ ህይወት መማር አለበት ብለዋል። የ74 ዓመቱ ነው ጎበና የአምስት ልጆች አባት ሲሆን ከ7 በላይ የሙዚቃ አልበሞችን ማሳተሙን የህይወት ታሪኩ ያስረዳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ጋቢና መዝናኛ ይቀጥላል። ከአሜሪካ ድምጽ የዛሬ ምሽት እንግዳችን ቲያትር መምሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው። እያወጋን የምንገኘው ደግሞ ፈለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር በተለያዩ ዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይሄን ልብ የሚነካ ቲያትር የማየት እድል ያገኙ ነበር ኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለ ተቀሰዋል። መሰል ቲያትሮች ወደ ሰባዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይሄንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል?
በጣም ጥሩ። እንግዲህ የቲያትር አቅሙ ቀደም እንዳልኩት ከሰው ጋር ቀርብ መሆኑ ነው። ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው። አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም። ነገር ግን ስለ ጦርነት ጉዳት ይወያያል፣ ይነጋገራል፣ በር ይከፈትለታል። በኮንጎ የሆነውን ነገር ሲመለከት ምንድነው በኔስ ሀገር የሚሆነው ብሎ መፍትሄ እንዲያመጣ ሐሳብ እንዲያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛው አንጻር፣ የሰላም ትምህርት ያለው ከዛው አንጻር፣ ሳይንስ ትምህርት ያለው ከዛው አንጻር አስተዋጽኦ የሚያበረክትበትን መንገድ እንዲያስብ እንዲያሰላስል እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው። ለውይይት በር መክፈት፣ ለንግግር በር መክፈት፣ የሚመለከቱ ሰዎች እንዲያስቡበት ያን ጉዳይ በጥልቀት እንዲገመግሙት እና እንዲፈትሹት ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድና ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ ለንግግር በር እየተከፈተ። ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነገር። ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚህ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ የመምከር ወይም ደግሞ በቀጥታ የመቅጣት ኃይል የላቸውም። ግን መንገድ ይከፍታሉ። የንግግር ዋናው ነገር ደግሞ የንግግር መንገድ ማግኘት ነው ብዬ አስባለሁ።
እንግዲህ ዘሪሁን እንደምታውቀው በውጭ ሀገራት ጸሐፍት ሁኔታዎች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው። ኢትዮጵያ ውስጥ የእንግሊዝ፣ የራሽያ፣ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል። በአመታት ውስጥ ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባቸው የሚል ጥያቄ ይነሳል።
ልክ ነው። የውጭ ቲያትሮች በበዙ ቁጥር የእኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። መተርጎም የሚፈልግ ሰው ደግሞ ጸሐፊ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ያህል ቁጥር يترجم سرا إن التقطرة عبالة ولا تاني كنات سرا بترجم وات سرا بيكر حسابو لنيا سكجب بدرس حسابو لنيا تجريز كونت بس لنيا ميتة كمس كونت بس على ما كفاية يكنات سرا على ما كفاية عندي مبال وسن إلهم دوم بيشال بهولتهم قام قام ميت أحب بتن بيتوبيا تهافي وتشي منجل لنيا تفوب على ما كف مدرس ميورد درب بتن يليلهم ودمو ندلم ألفو ألفو أهونكو ሎላዊነት በጣም ያሽከረከረ ያለበት ዘመን ላይ ነው ያለነው በግድ የኛ ቋንቋ የኦሪጅናል ስራዎች ገበያ ውስጥ መግባት አለባቸው ምንም ጥያቄ የለውም ማሸነፍ አለባቸው ግን ደግሞ የኛ ብቻ የሚባል ነገርም አሁን አይሰራም የሁለትዮሽ ነው ግንኙነቱ ሰጥቶ ይመቀበል ነው ስለዚህ እንደምንቀበለው ሁሉ መስጠት አለብን ግን ደግሞ የኪነጥበቡ ሰው በቆታ መስፋትም የለበትም መንፈሱ እንደፈቀደለት ለምሳሌ እኔ አሁን ይሄንን ቲያትር ሳላት እኔ እንደ አዲስ ከመጽፍ ይሄንን በተረጎመ በጣም እንደሚቀርብ ተሰምቶኛል ልክ እንደዚህ ሁሉ ደግሞ እኔ በጽፍ ብሎ የሚያስብ ጻፊ ተሆነ ስቢ ሲኖር ደግሞ ለሱን በር መፍታት የተሻለ ነው እንጂ ወደ እነዚህ አይነት ክርክሮች ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው እና አሁን ደግሞ ጊዜ አይፈቅድም እሱ ጊዜ የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን ያዋሃድን ወደፊት መሄድ ነው ሚመስለኝ
ነው ዘሪሁን አንተ ፍለጋ በላይ ተረጎምከው ሪዊንድ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው በእንግሊዝኛ የተሰራውን የቲያትር ቅጅያቸው ነበር አስገድዶ መድፈር የዶክተር ናፍቆት የጦርነት ጭንቀት የተኛ ዳሪነት ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቻለሁ አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያን ተመልካቾች በመመለሱ ሂደት ውስጥ የፈተነ ነገር የቱ ነው
በጣም ጥሩ በግድ ቲያትሩ በጣም ፈታኝና ከባድ ቲያትር ነው። ጽሑፉም ራሱ በጣም ዘመናዊ ያጻጻፍ ስልት የተከተለ የሴራ አቀራረጹ የተፈጠረው ግጭት ኃይለኛ ነው በጣም። ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም። ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ። ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ። ስለዚህ እሱ በተቻለ አቅም ለኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ። ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም። ምክንያቱም እኛ ለኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው። ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እና አንድ የወታደራዊ ስልት መጠቀም የአንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክሬያለሁ። በትክክልም ጥቅም ላይ ውል ነበር አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያሉ የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይሄን ታሪክ ስለመኖሩ ማስረገጫ አላገኘሁም እስካሁን እኔ እስከ ተረጉም ድረስ በነበረው ሂደት። እንደነዚህ አይነት ነገሮች እንደ አንድ የውትድርና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጠመም። ስለዚህ ይሄ ለኛ የሚሰጠው ስሜት እስከዚህም ነው። እነዚህን የመሳሰሉ በጸባራት ማከል የሚካሄዱ ነገሮችን በተቻለ አቅም ወደኛ እንዲሆን አድርጌ በመጠኑም ማሳጥረዋለሁ። በሐሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት አድርገውም ያደረኩት እሱ ነው። ወደዛ ስሜት እንዲመጣ ለኛ ለተመልካቻችን ምንም እንኳን ስለ ኮንጎ ያወራ ግን ተመልካች እያየው ስለኛ እንዲያስብ ኢትዮጵያ ውስጥ ያለው ነገር እንዲያስብ ለማድረግ ቀርያለሁ እያሰባለሁ።
ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ካነሳሳው አይቀር ይሄ ቲያትር ለህዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ አቅዳችሁ እንዳለ ያያችሁ ተቀሳ አድርገሃል?
ሰባለ ባለው ወቅታዊ ሁኔታ ቲያትር የሚያሳየው ኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በአዲስ ምክንያት ተዘግተዋል። ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው። የኢትዮጵያ ብሔራዊ ቲያትር ነው ያከዘም ያለው። ነገር ግን በዚህ በኮቪድ ምክንያት ተወሰነ ጊዜ እንድንጠብቅ ተነግሮናል። ያዚሁ ከተዋናዮቹ ጋር እየተያየን ነው እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው። ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ ተስፋ ስለምናደርግ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም ጀርባ ገጹም ባክድሮፑም ሁሉ ነገር አልቋል። ምናልባት ከሶስት አመት በላይ የሚፈጅ አይደለም ለልምምድ። እኔ ከዚህ በኋላ ከዛ በፊት ለአንድ አመት ለልምምድ ያደረግነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው እየጠበቅን ያለ ነው። የኢትዮጵያ ብሔራዊ ቲያትር መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ የመካፈቱ በጣም ሰፊ ነው ብዬ አስባለሁ።
ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትር እና ተያያዥ ጉዳዮች ስላወጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው በአድማጮች ስም።
እኔም ጉዳይ አርጋችሁ ስላወራችሁ እጅግ እጅግ አርጌ አመሰግናለሁ። ግዜ ስለሰጠኝ
ሀረግ በክደስ ወጫዋቸ ገረ እጅግ ያስደንቃል ውበትትና ሾበ በዛበት ምነው መፍቀልሽ በትልቁ ዛፍ ላይ ተከበሻል በክብር እንታ የወንዙ ዳር ሞጫው አንተ የታለ የፊካቶ ሁነው ይዞኛ ቸክረ የፊካቶ ሁነው ይዞኛ ቸክረ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩም አብሬያችሁ ነበርኩ። ሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ።
ሰገሌ አሜሪካቲ